የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ቅዳሜ የካቲት 28 2012 ዓ.ም ተምረት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀምረናል። ለምሽቱ በሳምንቱ ከተሰሙት ንቅሮቻችን መራርጠን ዘንላችኋል። ኤደን ገረመው ነኝ ምሽቱን እያስተናገድኳችሁ ቆያለሁ። ከሁሉ አስቀድመን ምርጫችሁን ስላደረጋችሁን እናመሰግናለን። የ124ኛው ያድዋ ድል በዓል በዚህ ሳምንት መጀመሪያ ላይ በአገር አቀፍ ደረጃ በደማቅ ሁኔታ ተከብሯል። ይህ በዓል ከመድረሱ አስቀድሞ ለ7ኛ ጊዜ ከአዲስ አበባ ተነስተው አድዋ የደረሱ የግዞ አድዋ አባላት በ45ኛው ቀናቸው የኢጣሊያ ጦር መሪው ጀነራል ታቦር ሜዳ ተጋድሎ በተቀበረበት ማርያም ሸዊቶ በመትባል ትንሽ መንደር ሲደርሱ ዘጋቢያችን ሙልጌታ አጽባ አግኝቶ አነጋግሯቸዋል። እንደሚከተለው ይሰማል።
የጉዞ ተሳታፊ ኢሳያስ ማርያም በየመንገዱ ህዝቡ ስላደረገላቸው አቀባበል እንዲህ ብሏል።
አዲስ አበባ ቁጭ ብለን ምናስበው አይነት ኢትዮጵያ አይደለችም። ኢትዮጵያ በጣም ሰፊ ነች። ስለዚህ በዋነኝነት እንግዲህ ሶስት ቋንቋ ተናጋሪዎችን አግኝተናል። መጀመሪያ ከአዲስ አበባ ስንነሳ የኦሮሚያን ክልል አሻግረን ነው አማራ ክልል የገባነው፣ ከዛ በኋላ ትግራይ ክልል ማለት ነውና ሶስቱም ላይ ያለው ህዝብ የተለያየ ቋንቋ ይናገር በጥቂቱ የሚለያይ ባህል የሚኖረው እንጂ ተመሳሳይ እሴት፣ ተመሳሳይ የእንግዳ ተቀባይነት ስሜት ያለው በጣም እንግዳ ተቀባይ፣ በጣም ትሁት፣ ቅኖች፣ ብዙ ቦታ ነው እግራችንን የታጠብነው፣ ሰዎች እግራችንን ያጠቡን፣ ውሃ የሰጡን፣ ምግብ ያበሉንና በጣም የሚንሰፈሰፍ አንጀት ያለው ህዝብ ነውና እንደዛ ነበር አቀባበሉ። በጣም ደስ የሚያሰኝ ነበር።
ትግስት ግርማ የተባለች ሌላ በጉዞው ተሳታፊ የሆነች ወጣት የጉዞው ተሳታፊዎች እንደ የአድዋ ጦርነት ከሁሉም የሀገሪቱ አካባቢዎች የመጡ ናቸው ብላለች።
ከሁሉም ቦታ ከአዲስ አበባ ጀምሮ እዚች አድዋ ድረስ እስክንድርስ ድረስ ያለውን የማህበረሰብ ሁኔታ፣ እናቶች፣ አባቶች ፍቅርን፣ ሰላምን አንድ የሚያደርገን የሆነ ነገር እንዳለ ፍጹም ለይተን ማንችል ሰዎች መሆናችን እንዳቀርጎኛል። እጅግ በጣም ደስ በሚል ሁኔታ ቃላቶች ያጥሩኛል። እኔ ልነግርህ በማልችልበት ሁኔታ እርቦን ዳቦ አለ ወይ ውሃ አለ ይስንላቸው ምንም ሳይሰስቱ ነው ከመሶባቸው ይዘውተው የሚሰጡን። ያ ደግሞ ልዩ የሚያደርገው ነው። ጉዞ አድዋ እኛ ስንነሳ ከአዲስ አበባ ስንወጣ ታሪክን ኢትዮጵያዊን የትኛዋ የአድዋ ታሪክ ምን እንደሆነ ህዝቡ ምን አይነት እንደሆነ ለማየት ነው የተነሳ ነው። ያንን ስንነሳ ደግሞ በየመንገዱ ሰላም ያግባችሁ ብሎ የሚመርቀን አለ፣ ስጦታ የሚሰጠን አለ፣ ውሃ ኬትና ኬት ቦታ ርቀው ሮጠው ይዘውልን የሚመጡ አሉ። እኛ ደግሞ መሐላችን ደግሞ ከአምስት ከስድስት ከተለያየ ቦታ የተመጣ ሰው አለ። ከሐረር አለ፣ ከአርባ ምንጭ፣ ከኦሮሚያ ክልል፣ ከትግራይ፣ ከሁሉም አለ። እነዛ ሰዎች እዚህ ጋር መጥተው ምርቃት ሲኖር ብትሰማ ደስ ይለኝ ነበር። ምርቃታቸውን ስትሰማ ሁሉም ያን የአድዋ ጦርነት አዋጅ ተብሎ ሲነገር ሁላችሁም ካላችሁበት ተነሱ ነው እንጂ ከሌ ተነሳ ተብሎ አልነበረ።
በጉዞው የቀኝ አዝማች ማዕረግ እንደተሰጠው የነገረኝ በእምነት ተሾመ በበኩሉ በጉዞው የኢትዮጵያን ህዝብና የመልካ ምድር አቀማመጥ እንዲያውቅ እንዳገዘው ገልጿል።
አውቀህም አይተኸው አታውቅም አግኝተኸው አታውቅም፣ ግን ሲያየህ የሚልህ ከየት መጣችሁ ሳይሆን እንኳን ደህና መጣችሁ ነው። አንዳንድ ጊዜ በቋንቋ አትግባባም ብቻ በቃ እጅን ታወዛውዛለህ፣ እነሱ ጋር ፈገግታት ያለ ሰላም ሰላም ነው። በቃ አለቀ። ሰላም የምትለው ቃል ታግባባሃለች። እጅን ያወዛ ሰላም ስላለ እሱ ነገር በጣም ደስ ይላል። ከዛ በኋላ የሚያገኝ ሰውም ያለውን ነገር ደፍቶ የሚሰጥ ወተት፣ ውሃ፣ ጠላ በዋናነት በየመንገዱ የሚቀርበው ውሃ አይሰጥም። ማይነብሬ አካባቢ ስንደርስ ከታሪኩ ከአሁን ብቻ ሳይሆን ከበፊትም ማይነብሬ የተባለበት የአካባቢው ስያሜ ራሱ የመጣው አንድ ጊዜ አንድ ሰው ይመጣና ውሃ ይጠይቃል በመንገዱ ውሃ ይጠይቅ እርጎ ይሰጥሳል። ከዛ ውሃ ነውር ነው እንደብለ ይጠይቃል። ከዛ በኋላ በዛ ስያሜ ይቀርሳል። ይህንን ዝም ብለህ ስታየው ከበፊትም ጀምሮ የመጣ የኢትዮጵያዊነታችን ምሳሌ ነው።
የጉዞ አድዋ ተሳታፊዎች ለእረፍት በሚቀመጡበት ጊዜ የአድዋ ጦርነት ታሪክና የኢትዮጵያ ታሪክ ያነባሉ፣ ይማማራሉ፣ እንዲሁም መዝሙሮችና ፉከራዎችም ያሰማሉ።
የከኛ መስሎ የሚያንቀላፋ ያዘረ መስሎ
በማርያም ሸዊቶ የታቦር ሜዳ መቃብር ሆና ትዕግስት ስትናገር ለአሁኑ ወጣት የአድዋ ድል ትምህርት አለው ትላለች።
ይውታ ጀግንነትን ነው እንዲሰማ የሚያደርገው ኩራትን ነው። ምክንያቱም ያሸነፈ የተገደለው እዚህ ጋር ነው። መቃብሩንም አይተናል። ታቦር ሜዳ እሱ የተገደለበት ነው የተቀበረበት ቦታ ነው። ስለዚህ እኔ በራሴ በሁላችንም ደሞ ሳደርገው ኩራት የተሰማን ቦታ ያሸነፍንበት ቦታ እዚህ ጋር ነው። ስለዚህ አንድም ያደርገን ነገር እንዳለ በዚህ በጉዛዶ ማወቅ ይቻላል። ሰላም አለ የእውነት ማለት ነው እንደሚወራው አይደለም።
ወቅታዊ ሀገራዊ ጉዳይ በማህበራዊ ሚዲያዎች የሚንጸባረቀውና ህዝቡ በተግባር የሚያሳየው ባህሪ የተለያየ ናቸው የሚል እምነት እንዳለው ደግሞ ኢሳያስ ይናገራል።
ህዝቡ በጣም ሰላም ወዳድ ሰላም ፈላጊ አንድነቱን በጣም አጠናክሮ መቀጠል የሚፈልግ ህዝብ ነው ያለው እና በአቀባበሉም ከኛም ጋር በነበረው ኢንተራክሽንና በነገሩን ነገር ያወቀነው እሱ ነው። ስለዚህ ችግሩ ያለውና አሁን ምናየው ጥንቅጥ ያለው በጥቂት ሰዎችና በላይ ካሉት እንግዲህ የፖለቲከኞቹን ጉዳይ ሊሆን ይችላል። በእርግጥ እንደዚህ ስንል ያ ሁሉንም ፖለቲከኛ ማጥላት አይገባም፣ ግን አሉ በቃ ሰዎች እንጀራይ ብለው በእንደዚህ አይነት ነገር የሚሰሩ ማለት ህዝብ በማበጣበጥና ችግሩ ያለው ህዝቡ ጋር አይደለም የሚለውን እኔም ባሰርጣት የመፈረም ይችላልው ያን ስለሆነ ያየ ነው ማለት ለኢትዮጵያ ወጣት ማስተላልፈው በቃ አገናዛቢ ነው። የእድሜያችን ስሜት አለ አዎ፣ ግን ሁሉ ጊዜ ወጣት ሆነን አንቀርም። አንድ ቀን ምን አገናዘብበት ጊዜ ይመጣል ምን በስልበት ማለት ነው። ያኔ ላይ ሆነን ምን ቆጭበት ነገር ባናደርግ መልካም ነው። ለካ አሁን እኛ ያለነው አድዋ ላይ ነው፣ የጦርነት ቦታ ላይ ነው፣ ማርያም ሸዊቶ ላይ ነው ያለነው፣ ዳቦር ሜዳ መቃብሩ እዚህ ጋር ነው ጎናችን ያለውና የኢትዮጵያን አንድነት ለማስጠበቅ ነው ይሄ ሁሉ ዋጋ የተከፈለው። እዛ አለፍ ብለን አሁን የፊታውራሪ ገበየውን መታሰቢያ አይተናል፣ ያሉናን አይተናል፣ የራስ አሉላን እዚህ እንዳባገሪማን ይባል አካባቢና እነዚህ ሁሉ አባቶቻችን ዋጋ የከፈሉት ለዚህ ቺን ሀገር አንድ አድርገው ሊያስጠብቁልን ነው። ስለዚህ ይሄን ሀገር ተረክበናል፣ እኛ የማስቀጠል ኃላፊነት አለብን።
የጉዞ አድዋ አባላት ለሰባተኛ ጊዜ ነው ወደ አድዋ በእግሬ ተጓዙት። የዚህ ዙር አባላት በቀጣይ በሰብአዊ ተግባራት ለመሰማራት እቅድ እንዳላቸው በእምነት ይናገራል።
ከጉዞ በኋላ አይቆምም፣ ቀጣይነት ያለው የሰብአዊነት የሰብአዊ ጥምረት የሚባል በዚህ ከጉዞ አድዋ ጋር ተያይዞ የተገናኘ በጉዛዷ የተዘጋጀ የሰብአዊ ጥምረት የሚባል ማህበር አለ። እዛ ላይ ሰብአዊ እርዳታዎችን በሰፊው እንሰጣለን። ስለዚህ እኛ ግሩፕ ሲመለስ ሰብአዊ እርዳታና ኢትዮጵያዊነትን በሰፊው ይሰብካል ማለት ነው።
124ኛው የአድዋ ድል በዓል በዛሬው ዕለት በአድዋ ከተማ የከተማዋ ነዋሪዎችና ከፍተኛ የመንግስት ስራ ኃላፊዎች በተገኙበት ተከብሮ ውሏል። ለአሜሪካ ድምጽ ሙልጌታ ጽብሃ አድዋ።
አድማጮች ይህን ዘገባ በምስል ለመከታተል በድረገጻችን እንዲሁም ደግሞ በፌስቡክ ገጻችን ቪኦኤ አማሃሪክ ብላችሁ መጎብኘት ትችላላችሁ። ተከታዩ ዘገባችን ደግሞ ወደ ፊልም ኢንዱስትሪውን የሚወስደን የሲኒማ ቤቶች አስተዳደር ድርጅት የፊልም ኢንዱስትሪውን ለመደገፍ በሚል መነሻ ሐሳብ በግል ድርጅቶች ስር የሚዘጋጁ ፊልሞችን በመግዛት አዲስ አበባ በሚገኙ 3 ፊልም ቤቶች ውስጥ ማሳየት ጀምሯል። ጽዮን ግርማ የሲኒማ ቤቶች አስተዳደር የንግድ ስራ አስኪያጅ የሆኑትን አቶ ኤልያስ መንግስቱንና የፊልም ባለሙያ አነጋግራ ተከታዩን አሰናድታለች።
የሲኒማ ቤቶች አስተዳደር ድርጅት የንግድ ስራ አስኪያጁ አቶ ኤልያስ መንግስቱ የፊልም ስራውን ለመደገፍ ለማሳደግና የተሻለ ለማድረግ ማሰብን ወደ አስተዳደር ድርጅቱ ኃላፊነት በቅርብ የተሾሙ ሰዎች ቅድሚያ ሰጥተው ያጠኑት ተግባር እንደነበር ይናገራሉ።
ነሐሴ 13 ጀምሮ ነው ወደዚህ ተቋም የመጣሁት። ወደዚህ ተቋም ከመጣ በኋላ እንግዲህ ሲኒማ ቤት ምንድን ነው የሚለው ወደ ማጥናት የገባንም፣ ስንገባ ግን በአዋጅ የተደገፈ በጣም በርካታ ስራዎችን ፊልሜን ኢንዱስትሪውን ከፍ የሚያደርስ የሚደግፍ በጣም በርካታ ተለክተው ተሰፍ የተሰጡ ስራዎች ነበሩም። እነዚህ ስራዎችን ካየን በኋላ መቀየር አለብን ወደሚል ስሜት ውስጥ ገባን። ለመቀየር የፖሊሸሮች ፕሮብለም ምንድን ነው? የሲኒማ ቤቱ ፕሮብለም ምንድን ነው? የኦዲያንስስ ወደዚህ ቀድሞ ወደነበረበት ፊት ያልተመለሰበት የማይመጣበት ምክንያት ምንድን ነው ብለን ለማጥናት ሞከርን።
በሙያ ውስጥ የሚገኙ አጠቃላይ ባለሙያዎች ያሉባቸውን ችግሮች ካጠኑ በኋላ ድርጅቱ በአዋጅ ከተሰጠው ስልጣን ውስጥ ምን በማከናወን የተሻለ ነገር መስራት ይችላል የሚለውን መፈተሽ ገባን ይላሉ አቶ ኤልያስ።
የመጀመሪያው እርምጃ በአዋጅ የተሰጡን ጉዳዮች ተግባራዊ ማድረግ ነው። ሁለተኛው ደግሞ ከነዚህ ከፊልም ግዢ ጋር በተያያዘ ፈቅድልናል፣ እንችላለን፣ ይሳንችልም የሚል ያየ ነው። ከውጭ ፊልም አስመጣት እንድንችል አዋጅ የሚፈቅድልን ከሆነ ግን ደግሞ መግዛት እንችላለን ብለን እንደ ማኔጅመንት ቁጭ ብለን ተነጋገርን፣ ወሰንን። ከዛ በኋላ መግዛት ጀመርን። ስንገዛ ፕሮዲሰሮች እጅግ በጣም ያሳዝናሉ። አብዛኛው ፕሮዲሰር የፊልሙ ፍቅር ስላለው የኢንተርቴንመንቱ በተለየ መንገድ ስለሚመለከቱ ስለሚያዩት ኢንቨስት ያደርጋሉ። ግን ሰፖርት የሚያደርጋቸው ደግሞ በመንግስት በኩል የተሻለ አሰራር የለም። ስለዚህ እኛ ለሚሄን አንፈጥርማለን። 3 ሲኒማ ቤቶች ላይ ብቻ የሚታይ እነሱ የትን ቦታ ማሳየት ይችላሉ። ለምሳሌ እነገር የሚል ፍቅር የታለች የሚል አዲስ የሚል እነዚህ 3 ፊልሞችን በቅርቡ ገዝተናል።
መጀመሪያ አንተ በስራ ሰውን ቆመ ማናገር ነው መችል ኑሮ በዚህ ይመስል ትምርት አለ
ሰባኪ ትምርት ይስፈሻል
መንግስት የሚከተለው ልማታዊ
ገዝቻለሁ ገዝቻለሁ
የሲኒማ ቤት አስተዳደር ድርጅቱ እነዚህን ፊልሞች ቢገዛቸውም የግዢ ውል ግን የተወሰነ የጊዜ ገደብ የተቀመጠለት የኮንትራክት ያህል ውል ነው
እነዚህ ፊልሞችን ገዛ እኛ ጋር ብቻ ሳይሆን መታየት የሚጠበቅባቸው ሌላም በግል ሲኒማ በራሳቸው መሳየት ይችላሉ። በመንግስት ሲኒማ ቤቶች ግን በሶስት ወር ወይም ለአራት ወር እኛ እናሳያቸዋለን ብለን መግዛት ጀመርን ማለት ነው። ውጤቱም ደግሞ ጥሩ ነው። እነሱም ተደስተዋል። ብዙዎች ጊዜም እያሉ መምጣት ጀምረዋል። እኛም ደግሞ አልከሰርንም። ለማስረፍም አይደለም እንሰራ። ፕሮዲሰሮች እንዳይተኙ እንዳይወድቁብን ነው። እነሱም ሰፖርት ማድረግም ስለሚፈልግ ነው።
የፊልም ባለሙያው ሰሞሆን ይስማው በተለይ ድርጅቱ ከፊልሞቹ የሚያገኘውን ገቢ መልሶ ሲኒማ ቤቶቹን የሚያሳ ያደገበት ከሆነ ድርጊቱ በጎ መልክ አለው ይላል።
ሲኒማሪ የሰራው ፊልም በሲኒማ ቤት ለሚታየው ብዙ ጊዜ የሚታየው በግል ሲኒማ ቤቶች ነው። አሁን የመንግስት ሲኒማ ቤቶች ሶስቱ አምባሳደር ኢትዮጵያ ሲኒማና ሲኒማ ኢምፓየር ሶስቱ ሲኒማ ቤቶች ነው የሚታየው እና ብዙ አይደለም የመንግስት ሲኒማ ቤቶች ያለው ተመልካችን ኳሊቲም ጉዳይ የስክሪን አለመካደግ ሰው ብዙ አይደለም ተመልካች ወደ መንግስት ሲኒማ ቤት የሚሄደው። ስለዚህ በጥሩ ዋጋ ከተገዛ ራሱ ገዝቶ ባህር ቢሮው ገዝቶ ፊልሞቹ እንዲያሳይለት ለፊልም ሰሪ አንደኛ አይንገላታም። የሮዛ ወንበር ተቆጣጥሮ ትኬት ተቆጣጥሮ ምናምን እሱ በሙሉ ያቀልለታል። ስለዚህ ሄዶ ፊልሙን ይሸጥና ገንዘቡን ይዞ ይወጣል። ሰው ከሱ ባገኘት ገንዘብ እንደገና መልሶ ኢንቨስት ካረጉበት ከሚያተርፉት ገንዘብ ማለት ነው የመንግስት ድርጅቶቹ ሪያ ሲኒማ ቤቶችን ማሻሻል ይችላሉ። እንግዲህ የተሻለ ዲል አግኝተው ቢሆን ነው ይህንን ያደረጉት ብዬ ለማስበው። ከዚህ በፊት በሼር ነበር የሚሰራው የሆነ ያስተዋሉ። አንዳንዴ ደግሞ ሲኒማ ቤቱን በመከራየት ነበር የሚሰራው። ይህን ያክል ክፈሉ ይላሉ። ያን ያክል ተከፍሎ ለሲኒማ ቤቱ ከዛ ያገኘሽውን ታገኛለሽ፣ ከከሰርሽም ትከስሪያለሽ። ግን አሁን እየሰማሁት ያለሁት ነገር ብዙ አይደለም የሚከፍሉት ገንዘብ፣ ግን ጥሩ ጅምር ነው ማለት ወደ ቀስ እያለ ሲኒማው እያደገ ሲሄድ ወይም ተመልካቹ ቁጥር እየጨመረ ሲመጣ የተሻለ ገንዘብ እየከፈሉ ይመጣል የሚል እምነት አለኝ። ስለዚህ መልካም።
አቶ ኤልያስ ሲኒማ ቤቶቹን ከማሳደግ አኳያ በመስሪያ ቤታቸው ብዙ እቅድ እንደተያዘ ተናግረዋል። አዲስ አበባ ውስጥ ሰንጋተራ አካባቢም እየተገነባ ስላለው ሲኒማ ቤት ነግረውናል።
አዲስ ሲኒማ ቤት እኛ እየገነባ ነው። በከተማ አስተዳደሩ የተገነባ ነው። ከላይ G+8 ነው። ቤዝመንቱ ወደ ውስጥ አራት አለው። በጣም ትልቅ ነው። በጣም ብዙ ነገሮች የያዘ ነው። ወደ ሶስት ሲኒማ ቤቶች አሉት። ሻብና የሚባሉባቸው ሬስቶራንቶች ይኖሩታል። ኦፊሶች ይኖሩታል።
አቶ ኤልያስ የዚህ ግንባታ ማጠናቀቂያ ጊዜ ገደብ እንዳለፈው ገልጸው ምክንያቱ ደግሞ የዲዛይን ማስተካከያ በመደረጉ እንደሆነ ጠቁመዋል። በአጠቃላይ የሲኒማ ቤቶቹ አስተዳደር ድርጅት የፊልሙን ኢንዱስትሪ ለማሳደግ ተግቶ እየሰራ መሆኑንም ጨምረው ገልጸዋል።
ከዚህ በመቀጠል ደግሞ ኮሮና ቫይረስ ዓለም አቀፍ ወረርሽኝ ሆኖ እየተዛመተ ይገኛል። ወጣቶች ራሳችሁና ቤተሰባችሁን ከኮሮና ቫይረስ ለመጠበቅ ምን ታደርጋላችሁ?
ዴና ያሌ ዋለሙ ከአዲስ አበባ። እንዴ
እንዳንጠነቀቃለሁ
መጀመሪያ ግን ከንጽህና ጉድለት ይመስለኛል ነው እንጂ እንደዛ ለመረዳው ነው ትንሽና ንጽህና ራሴን መጠበቅ እንዳለብኝ እና ደግሞ የተመጣጠኑ ምግቦችን መብላት እንዳለብኝ ምናምን ለመረዳው ነው እንጠነቀቀው። ለምሳሌ ጉንፋን ምናምን ይዘይ ከሆነ ሐኪም ቤት ሄጄ ቼክ አረጋለሁ። ሌላም የሚያመኝ ከሆነ ሐኪም ቤት ነው እንግዲህ ቼክ አረጋለሁ።
መልካም ከበደ አውሳናን ፋርማሲ ተማሪ ነኝ። መጀመሪያ ምንድነው ማድረግ ያለብን? ወደ ክህነት ከመግባታችን በፊት ያው መጀመሪያ ማስክ ማድረግ ያለብን መጀመሪያ ራሳችን ለሌላው ምን ለትራንስፌር ለማድረግ ወደኛ ምን እንዳይልብን ማስክ ማድረግ ያለብን። ከዛ በኋላ እና ያለው ነገር ነው እንድንቻል ከሆነ ቫክሲኔሽን መውሰድ ነው ያለብን። አሁን ምልክቶች አሁን ሳል ምናምን እንደዚያ የሚባለው ቮሚቲንግ እንደዚህ ነገር ይባላል የሚባለው ሳል ይኖራል ቮሚቲንግ እና ዳያሪያ ምናምን ያስከትላል ነው የሚባለው። አንዳንድ ምሽትካ ነገሮች ታይል ፊት ላይ አሁን ኮሮና እንትን ከመጀመሪያ ሳል ይኖራል ያው አድኖራል። ከዛ ቀጥሎ እንደገና አንዳንድ ነገሮች እንድትከምጭ ዳሪያም ሊኖር ይችላል። ከቆይታ እንትን ከሁለት ከሶስት ቀን በኋላ ዳሪያ ሊታይ ይችላል። ከዛ እንደዚያ ይያለ ስምተሞቹ በዛ ማለያት ይችላል። ከዛው በዛው ነው እንትን መከታተል የሚችለው ማለት ነው። ከበፊት ከምታየው ለየት ያለ ነገሮች ከታየ እንደገና ሰስፔክት አድርገን ወደ እንትኑ ሰነ ትውልድ ምን አልመሰል የሚችል ከሆነ ትውልድ እንትን ማለት ነው። ስለዚህ አንድ መጀመሪያ እንደው በቅርበት የሚገኘው ጤና ጣቢያ መሆነ የዝ ሴንተሮችን ማለት ነው ለሌላውን እንትን ለዓላማው ጉዳይ ማለት ነው። ቤት ላይ ዝም ብለን እንቆይ ከሆነ ራሳችንን ተጎዳን ሌላውንም እንጎዳለን።
ሲያስሚሉ ነው ተደረጀት ነው አንዳንድ ድረገጾች ላይ እንዳየሁት ከሆነ እጅን በመፋጠጥ ያልደረሰው ምግቦችን በጥቅት ነገር ይነገር ያነበት ምስልስ ደግሞ እንደዚህ ኢንፋንት ሲስተምስ ካለ ራስን ለመሸፋፈንና ቻጥሎ ደግሞ ጤና ጣቢያ ሄዶ መታከም መቻል አለብን። እና ያው እንደዚህ የሚያስነጥ ሲበር ያለው ደግሞ ካለ በአካባቢያችን ሞልቶ ሄዶ ማሳከም የሚችልበት ሁኔታ ምን ያመቻል።
እሺ ስሜ ዮናታን ደሴ ይባላል። ማረው በጎንደር ዩኒቨርሲቲ ነው የሶስተኛ አመት የሜዲካል ላብራቶሪ ተማሪ ነኝ። ከመናቀው ድረስ ኮሮና ቫይረስ ከባድ ተላላፊ በሽታ ነው። እንግዲህ እዚህ ባለንበት ቦታ ምን ያክል እየተዘጋጀበት እንደሆነ ባላውቅም በግዳችን ግን እንደ የተለያዩ ትምህርቶችን ለመስጠት አሁን አስበናል። እናው ነገር ኮሮና ቫይረስ ከሌሎች ተመሳሳይ ከሆኑ ከነ ጉንፋን ከነ ኢንፍሉዌንዛ አይነት በሽታዎች እንዴት መለየት እንደምንችል የተወሰኑ ሐሳቦችን ለማንሳት እየሞከርን ያለን። አዎ አንደኛ ነገር በተቻለን አቅም እጆቻችንን በየጊዜው መታጠብ እንችል። ከዛም ባለፈ ደግሞ አፍንጫና አፋችንን ወይም ሙሉ ፊታችንን ሰቆሸሸ እጃችንን በአብዛኛው ጊዜ አለመነካካት። ከዛም ባለፈ ደግሞ ምናልባት ምልክቶች ከሚያሳዩ ሰዎች በተቻለን አቅም መቆጠብና መራቅ ግዴታ ያስፈልጋል። ምክንያቱም ምን እንደሆነ ስለማይታወቅ ሌሎች ነገሮችን ሌሎች ኮምፕሊኬሽንስ ሊኖር ስለሚችል እነዛን ነገሮች ለማስቀረት እነዚህን ጥንቃቄዎች ብንወስድ የተሻለ ነው።
ኮሮና ቫይረስን ኮቪድ-19ን ማቆም ይቻላል። ስለ ኮሮና ቫይረስ ከልጆች ጋር ይነጋገሩ። ልጆች ሁልጊዜ እጆቻቸውን እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸውና ሌሎችም የታመሙ ሰዎች እንዲርቁ ይንገሯቸው። ራስዎን ቢሆኑ ሲያስነጥሱ ወይም ሲያስሉ አፍንጫዎንና አፍዎን በክንዶ መታጠፊያ ይሸፍኑ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችያለሽ።
ተው ፕሮግራማችን ደግሞ ጋቢና ንግድ ነው። ኢትዮጵያ ውስጥ የቡናዎች ጥራት ውድድር ተካሂዶ ነበር። ሀብታሙ ስዩም በተከታይ ዘገባው ያስደስሰናል።
የማለዳ ንቃትና ገይዘንድ ፉት የምንለው ቡና ጣዕሙና ጥራቱ እንደበቀለበት ምድርና እንደመጣበት ቦታ ይለያያል። ቡናውን አጣጥመው አንዱን ካንዱ አንጻጽረው ብዙሃን ይሄኛው ግሩም ቡና ነው ያሉት አይነት ዋጋውም ወደድ ይላል። የገበያ ላይ ተፈላጊነቱም ይጨምራል። ለዚህ ክብር ለመብቃት የፈለጉ በሺዎች የሚቆጠሩ የኢትዮጵያ ቡና አምራቾች ከሰሞኑ በተካሄደው የላቀ ቡና ጣዕም ውድድር ወይንም ካፕ ኦፍ ኤክሰለንስ ውድድር ላይ ተሳትፈዋል። የውድድሩን ይዘትና ፋይዳ ለማወቅ ከቅድስት ሙሉጌታ ጋር አጭር ቆይታ አድርጋለሁ። ቅድስት ውድድሩን በገንዘብ ለቀጣይ 2 ዓመታት የሚደግፈው በመጻሩ ፊንትራክ የሚባለው የዩናይትድ ስቴትስ የተራድኦ ድርጅት ወይንም ዩኤስኤድ መርሃ ግብር የውድድሩ የኢትዮጵያ አስተባባሪ ናት። ከውድድሩ ምንነት እንጀምር።
ካፕ ኦፍ ኤክሰለንስ በዓለም የታወቀ የቡና የቅምሻ ውድድር ነው። በአብዛኛው የቡና አምራች ሀገሮች በየዓመቱ ያካሂዱታል። 20 ዓመቱ ነው ከተጀመረ። አሊያንስ ፎር ካፕ ኤክሰለንስ የሚባል መንግስታዊ ያልሆነ ድርጅት ነው የሚያደርገው። በሌላ ስሙ ካፕ ኦፍ ኤክሰለንስ ኦሎምፒክስ ኦፍ ኮፊ ነው ይባላል። በየዓመቱ በየሀገሩ በሚካሄድበት ሀገር ልዩ ጣዕም ያላቸውን ቡናዎች የሚመጥና በጨረታ የሚሸጥ ውድድር ነው።
ውድድሩ በምን መልኩ ነው የሚከናወነው? ቡናውን ቀምሰው ወይ ጥሩ ነው ወይንም ደግሞ ይቀረዋል የሚለውን ፍርድ የሚሰጡት ዳኞች ከየት የመጡ ናቸው?
ውድድሩ 3 ደረጃዎች አሉ። የመጀመሪያ ደረጃ እኛ የቅድመ መመዘኛ እንለዋለን፣ ፕሪሰሌክሽን ስቴጅ ይሉታል እነሱ። እሱ ላይ የምናደርገው የተሰበሰበውን ቡና መጀመሪያ ለዚህ ውድድር ብቁ ነው ወይ ያሟላል ወይ የተቀመጡትን መስፈርቶች ብለን የምናይበት ነው። አሁን ባለፈው ሳምንት ለኢትዮጵያ እሱን ጨርሰናል። 120 አሸናፊ ቡናዎችን አውጥተናል። የሚቀጥለው ስቴጅ ናሽናል ስቴጅ ይሉታል እነሱ፣ የአገራዊ መድረክ ውድድር ነው። 150 አሸናፊዎችን የምንቀምስበት ነው። እነዚህ ሁለቱ ከሀገር ውስጥ በተሰበሰቡ ቀማሾች ነው የሚካሄደው። የመጨረሻው ደረጃ ኢንተርናሽናል ስቴጅ የሚለዋለን፣ እሱ ከዓለም አቀፍ በመጡ ቀማሾች የሚቀመስ ነው። ከዓለም አቀፍ የሚመጡት ቀማሾች ገዛዎች ናቸው። ትልልቅ የባለልዩ ገበያ ቀማሾች ናቸው።
እንደሰማነው ዘንድሮ ላይ ለውድድር የገቡት ናሙናዎች እጅግ በጣም ብዙ ናቸው። ከዚህ ቀደም ከቀረቡት ሁሉ እጅግ የላቁ ከመሆናቸው የተነሳ ክብረ ወሰን ሁሉ እንደሰበሩ ሰምተናል። በአጠቃላይ ምን ያክል ናሙናዎች ገቡ? ከየት ከየት የኢትዮጵያ ክፍልስ ነው ወደ እናንተ የተላኩት?
እንግዲህ ይመስለው በጣም ብዙ ሳምፕሎች ነው የተቀበልነው። ኢትዮጵያ እንግዲህ ከስፋት ማንጻት ትልቅ አይደለም። ከቡና አቅምም አንጻር ብዙ ቡና አለኝ ሀገር እና እነሱ እስከዛሬ ከሰበሰቡት 1462 ሳምፕል ሰብስበናል። ይሄ ትልቅ ብለው ዘክር ከያዙት በ400 ገልጸናል። ሳምፕል የሰበሰብነው ጅማ ላይ፣ አዋሳ ላይ እና ድሬዳዋ ነው። ግን ለእኛ ሴንትራል እንዲሆን ነው እንጂ ከዛና ከጅማና ከአካባቢው ከድሬዳዋና ከአካባቢና ከአዋሳና ከአካባቢ ሰብስበናል። እንዲሁም በተጨማሪ አዲስ አበባ ላይ ከባህር ዳር፣ ከቤኒሻንጉል፣ በአጠቃላይ ከሀገሪቱ ትልልቅ ቡና አብቃያ አካባቢዎች ከሚባሉት ቡና ሰብስበናል።
የላቀ የቡና ጣዕም ያላቸውን ማወዳደሩና ይሄኛው የተሻለ ነው ብሎ ማስቀመጡ ለቡናው ኢንዱስትሪ ምን እርባን አለው? ምን ጥቅም አለው?
የመጀመሪያው ጠቀሜታ ከአፍሪካ ኤክሰለንስ እንግዲህ ሌሎች ሀገሮች የምንነግራዝልን ለረጅም ዓመት የዛሬ 20 ዓመት ነው የጀመሩት እና እነሱ የሰሩትን ጥናት ስንመለከት ካፕፐክስነት የመጀመሪያ ጥቅሙ ይሄ ባለልዩ ጣዕም ገበያ የምንለውን ገዢዎች ያገናኝናል፣ ትልልቅ ገዢዎች እናገኝበታለን። ሁለተኛው ቡናችን ትልልቅ በተባሉት ገዢዎች የመቀመስ እንደገና ትልልቅ የገበያ መዳረሻዎች እናገኛለን። ይሄ ለባለልዩ ጣዕም ገበያ። ከዚህ ሁሉ በተጨማሪ ደግሞ ባለሙያዎቻችን አሁን ለዚህ ለኢትዮጵያ ካፕፕ ኤክሰለንስ ብዙ አይነት ስልጠናው ለምሳሌ ለማስተርስ፣ ለቡና ቆዮዎች፣ እንደዚሁም ካፐሮች እንደገና ሰፖርት ስታፍ የምንላቸው ብዙ ቴክኒካል ስልጠናዎች ሰጥተናልና ለባለሙያዎቹም ለሰሩት ተማሪዎች ብዙ ስልጠና እናገኝበታለን። እዚህ በተጨማሪ ግን የተሻለ ዋጋ ካፕፕ ኤክሰለንስ ትልቁ ምንድን ነው? ቡናውን ልዩ የተባለውን ቡና ጨሻለ የሚያሸንፉትን 30 ቡናዎች ዋጋ ላለፉት ዓመታት እንኳን ስናይ የዓለምን የቡና ሪከርድ ይሰብራል እና የተሻለ ዋናችን የሚሸጥበት አዳዲስ መዳረሻዎች ከዚህ በፊት ሸጠን የማናቅበት ቦታዎች ቡናችን የሚሸጥበት ትልቅ እድል ይዞ እንደሚመጣል።
በዚህ ዓመት ውድድር ያሸነፈው ቡና የት ሆነ? እኔ የምወዳቸው ቡናዎች ድንገት ካሉ በዛው ለማወቅ ያክል ነው። የትኛው አሸነፈ?
አሁን ገና ባለፈው ሳምንት የጨረስነው ፕሪሴሌክሽን ስቴጅ ነው። እሱም 150 ልዩ ቡናዎች የምናወጣበት ነው። እንግዲህ 1462 150 በስት የተባሉትን ቡናዎች አግኝተናል። እንግዲህ ቀማሾቹ ሪፖርት እንደሚያደርጉት በጣም ልዩ ቡናዎች አግኝተናል። እሱን ከነገ ጀምሮ በየጋዜጣው እናወጣለን። ከዛ ቀጥሎ ደግሞ ቅድም እንዳልኩት በናሽናል ስቴጅ 40ዎችን እናወጣለን። ከዛ በኋላ ደግሞ ቶፕ 10 የሚባሉት እንግዲህ ይገኛሉ ብለን እናስባለን። እኛ ትልቁ አላማችን ኢትዮጵያ በጣም ብዙ አቅም አላት በቡና። ብዙ ያልታወቁ ቦታዎች አሉ በቡና። የታወቁት የሚሸጡት ብዙ ታውቀዋል ኦልሬዲ፣ ግን የማይታወቁ ብዙ ልዩ ቡናዎች አሉ እና እነሱ በዚህ ኮምፒቲሽን ይወጣሉ ብለን ነው የምንጠብቀው።
ቅዱስ ሙልጌታን በአድማጮች ስም አመሰግናለሁ። ለአሜሪካ ድምፅ ሀብታሙ ስዩም ነኝ፣ ዋሽንግተን ዲሲ።
ወጣት የስራ ፈጠራና የከተማ ግብርና ባለሙያ ናት። ሃይድሮፎኒክ የተሰኘ ካለምንም አይነት አፈር አትክልቶችና ለከብቶች መኖ ማዘጋጀት የሚያስችለውን የግብርና ዘዴ በማስተዋወቅ እየሰራች ትገኛለች። ሰላም ወንድም ትባላለች። እንዴት እንዲወዳለው ስራ እንደገባች እንዴት አስረዳናለች?
ቤት አራት ነው የነበርኩት እና በጣም ተደብረኝ ብዙ መጽሐፍቶች ዩቲዩብ ላይ ምናምን አነብ ነበረ። ከዛ የሆነ መጽሐፍ አገኘሁ፣ ኬንያዊ የጻፈው 200 አይዲያስ አግሪካልቸር ላይ በስሞል ቢዝነስ መስራት የሚችሉ ነው እና ይሄ ሰዓት ማሳለፊያ ነገር ነው። እያነበብኩት ያለ በውሃ ብቻ ካለ አፈር ተክሎች ማብቀል እንዲሁም ደግሞ ለእንስሳት ምን ማብቀል እንደሚቻል አነበብኩና በጣም ነው ሰርፕራይዝ ደንግት። ከድሮም ጀምሮ ባገኘሁት አጋጣሚ ነገሮችን ወደ ስራ መቀየርና መስራት ፈልግ ነበር። ተቀጥሮ መስራት አልፈልግም፣ አንድ ነገር ብቻ ደግሞ መስራት አልፈልግም እና ሁልጊዜ ሰፋ ያለ ነገር አስብ ነበረ። ከዛ ጓጓሁ ለማወቅ ምን አይነት እንደሆነ። ሃይድሮፖኒክስ በደንብ አነበብኩ፣ ጉግል ላይ ዩቲዩብ ላይ ቪዲዮዎች ማየት ሞከርኩኝ፣ ከዛ ቤት ላይ ሞከርኩት በትንሹ። ግን ስራ ይሆናል የሚል ምንም አይነት አይዲያ አልነበረኝም። የሆነ ቀን ቁጭ ብዬ ቲቪ ማስታወቂያ አየሁኝ ስለ ብሉምን የሚባል እና በአግሪካልቸር ቴክኖሎጂ ላይ አይዲያ ላላቸው ወጣቶች ኢንኩቤሽን የሚባል አላቸው እና እሱን ማስታወቂያ ሰማሁ። ምን ማድረግ እችላለሁ ስል ነው ያስታወስኩት። ይሄ የሆነ ምንድነው ስለ ሃይድሮፖኒክ ካወቅ ከአራት ወር በኋላ ይሆናል። ከዛ በዛ አፕላይ አደረኩ፣ ተቀበሉን።
ቲም ከዛ በኋላ ሰባት በሚጀምር ነው 3 የሚነበር ነው በዛ ሰዓት ከዛ በኋላ ነው 4ኛ ጨምረን እንደገና ኢንትሬት የተደረግነው ብለም ነው ወደዛ ስንገባ ቤት ውስጥ ሙከራቸው ነገሮች ነበሩ በሃይላንድ ቃላይ ሰላጣ ለማብከል ሙከራናል ዲኒን ሳት ነው ደግሞ በክሪል ያቀለን ነበር ቤታችን ውስጥ ለእንስሳት መኖ ነው መጀመሪያ በደንብ አስበን የነበረው ለእንስሳት መኖ በደንብ ችግር ስለነበረ ኢትዮጵያ ውስጥ አሁንም አለ አክቹሊ በጣም የእንስሳት መኖ ችግር አለና እሱ ላይ ነበር በጣም ፎከስ አድርገን አፕላይ ያደረግነው ብለን ስለነበረና እሱ ሞከን የነበረው እንደዚህ አይነት ፕሮጀክሽን ፕሮቶታይፕም ይዘን ነበር ሄድና ባይ ለማሳያ ማለት ነው ግን ተክልም ላይ በደንብ መሆን እንደሚችል ዲማንድም እንዳለ ያየን ሲሄድ እዛ ላይ የአጫጭር ፍሬ ያላቸው ተክሎች ላይ ፎከስ አድርገን ኤክስፐሪመንት ማድረግ ጀመርን። ለነገራችን በጣም ብዙ ነገር ነው ኤክስፒሪየንስ በሆኑ ሰዎች ምክርና ድጋፍ እየተሰጠን አስተያየት እየተሰጠን የኢንቨስትመንት ኦፖርቹኒቲ ኔትወርኪንግ በጣም ሰፊ ነው እና አንደኛ ስልጠና ይሰጣል ሰፖርት ይሰጣል ከዛ ደግሞ በፊድ ኢንቨስትመንት ይሰጣል የራሱ ለፕሮቶታይፕ የሚሆን የ200,000 ብር ፊድ ኢንቨስትመንት አለ። ይህን ሲያደርግልን ደግሞ የ10% ኢኩቲ ሼር ይወስዳል ማለት ነው። እንደ ውጩ ሻርክ ታንክ ዝሙን የሚያዘጋጀው ላይንስ ደን የሚባል ፕሮግራም አለ። ከሎካል ኢንቨስተሮች ጋር የሚያገናኝ ፕሮግራም ነው። እሱ ላይ የራሳችንን አይዲያ ስራችንን ይዘን ቀርበን ከኢንቨስተሮች ጋር አቅርበን ነበረ። እዛ ላይም ፖቴንሻል ኢንቨስተር አግኝተን አሁንም እየሰራን ያለ ነው።
2 ሜትር በ2 ሜትር በሚሆን ቦታ ላይ እስከ 80 ኪሎ ግራም የሚመዝን ምርት ማቅረብ እንደሚቻል የምትገልጸው ሰላም ግሮ ሃይድሮ በተሰኘው ድርጅቷ አማካኝነትን ለወጣቶች ሰፊ የስራ እድል ለመፍጠር እየሰራች ትገኛለች።
እኛ እቃውን ነው የሚሸጠው ሲስተሙ። ግን ሲስተሙ ልክ እንደ ፈርኒቸር ድርጅት ተደርጎ ሳይሆን ስልጠና እንሰጣለን። ዘርን ያገኙት የሚተክሉትን እንዲሁም ማዳበሪያ ከየት እንደሚያገኙ ከዛ በኋላ ደግሞ ወዴት እንደሚሸጡት የማርኬት ሊንኬጅ እንፈጥርላቸዋለን። እሺ ፍሬምወርክ ላይ በጣም እየሰራን ያለ ነው። የግሮ ሃይድሮ ትልቁ አላማው በስራ እድል መፍጠር ነው። ቴክኖሎጂው በአጭር ጊዜ ያበቅላል፣ ብዙ ማብቀል ይቻላል፣ ጥራት ያለው ነገር ማብቀል እንችላለን። ብዙ የራሱ የሆኑ ጥቅሞች አሉ። እንደ ካምፓኒ ግን ይህንን ጥቅም ይዞ የሚመጣውን እቃ እኛ ወጣቶች እየተደራጁ አዲስ ገበሬዎችና የከተማ ገበሬዎች እንዲሆኑ ነው የምናበረታታው። ለዚህም እቃውን ብቻ ሳይሆን የምንሸጥላቸው ኬት እንደሚያገኝ ሮው ማቴሪያል እንዲሁም ደግሞ የት እንደሚሸጡትን ሰርተን ፈንድም እናመቻችላቸዋለን። ለኤንጂዎች ሄደን ፕሮፖዛል እናስገባለን የራሳቸውን ቤኔፊሻሪ ይዘው ዶኔሽን እንዲኖራቸው ማለት ነው። የመጀመሪያው ስራችንን ያካሄድ ነው የኢትዮጵያ ሶማሊያ ሪጅን ዶሌ አቤ የሚባል ወረዳ ላይ ነው የምንሰራው። ለ400 ፍየል መመገብ የሚችል የእንስሳት መኖ ማምረቻ ወይም ፎደር ግሮብ ለምንጠራውን ነው እዛ ሄደን ኢንስቶል ያደረግነው። ትርጉም ነው ከኛ የወሰዱት የነበሩት 4 ነው እየተጠቀሙበት ያሉት። ከረንትሊ አሰስመንት እየተሰራለት ነው ያለው።
አዲስ የስራ ፈጠራን ይዞ መቅረብ ከባድ መሆኑን የምትናገረው ሰላም በስራቸው ላይ እስካሁን ድረስ እንደ ስኬት የሚቆጥሩት ነገር በህብረተሰቡ ዘንድ ይህንን የግብርና ዘርፍ ማስተዋወቅ መሆኑን ጠቅሳ ከራሷ ልምድ በመነሳት መንግስት ለጀማሪ ስራ ፈጣሪዎች የተመቻቸ ፖሊሲና እድል መፍጠር አለበት ትላለች።
ሰክሰስ ብለን የምንጠራው ነገር አንደኛ አዌርነስ መፍጠር መጀመራችን ከተማ ይሄ የከተማ ግብርናን በጣም ያበረታታል ብለን እናስባለን። እሱ ላይ መስራት የምንፈልገው ከተማ ስንል አዲስ አበባ ብቻ ሳይሆን የገጠር ከተሞችም ላይ ብቻ ሳይሆን ኮሚኒቲ ላይ መሸጥ እንደሚችሉ ስሞል ስኬል ፋርመሮችን ክሬት እናደርጋለን ብለን እናስባለን። ግን አንተርፕረነርሽፕ በአጠቃላይ ቀላል ነገር አይደለም። እንደሌላ ወዲያው ገንዘብ የሚመለስም አይደለም። ብዙ ችግሮች አሉ። ለነሱ መፍትሄ ይዞ መምጣት ትልቅ ኦፖርቹኒቲ ቢሆንም እንዳትወጪ የሚያደርግ ደግሞ ብዙ ፖሊሲዎች አሉንና የኢትዮጵያ መንግስት በጣም ሰፖርት ማድረግ አለበት። መንገድ ሊያበጅለት ይገባል ለወጣቱ ለስታርታፕ መስራት ለሚፈልገው ስራ ፈጣሪ ማለት ነው።
ሰላም በ2011 የቶታል ስታርታፐር የስራ ፈጣሪዎች ውድድር ላይ የግሮ ሃይድሮ ስራዎችን ይዛ በመወዳደር 3ኛ ደረጃ ያገኘች ሲሆን የአመቱ ምርጥ ሴት ስራ ፈጣሪም ተሰኝታለች። አድማጮች እንግዲህ ለዛሬ ያዝንላችሁ እዚህ ላይ ጨረስን። ረንገረሙ ሳስተናግዳችሁ አምሽቻለሁ። በማቀናበሩ ደግሞ ኤልያስ አስማረ። መልካም ምሽት፣ መልካም ሰንበት። Thank you.